ሰላም ጤና ስጥልኝ የተከበራችሁ አድማጮቻችን እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የእሁድ ምሽት የጋቢና ቪኦኤ መሰናዶ ጀምሯል። ኤደን ገረሞ መሰናዶውን በመምራት ኤልያስ አስማረ በቅንብሩ ጽዮን ግርማ በአርቶቱ ካሁን ሰዓት ጀምሮ አብረናችሁን ቆያለን። ዛሬም በሳምንት ውስጥ ከተደመጡና ተደግሞ ቢሰሙ ያነቃቃሉ ያልናቸው መሰናዶዎች ነው ይዘን ወደ እናንተ የመጣነው። እናንተም አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን።
ቀዳሚ ያደረግነው የስፖርት ዘገባ ነው። በሳምንቱ መጀመሪያ ወይም ደግሞ እሁድ ዕለት 23ኛው የሶፊ ማልት ታላቁ ሩጫ በኢትዮጵያ በአዲስ አበባ በድምቀት ተካሂዷል። በውድድሩ 45,000 ሰዎች መሳተፋቸው የተገለጸ ሲሆን ይህን መሰል ውድድር ደግሞ ከጤና ያለፈ ጠቀሜታ እንዳለው አስተያየታቸውን ለአሜሪካ ድምጽ የሰጡ ተሳታፊዎች ገልጸዋል። የታላቁ ሩጫ በኢትዮጵያ መስራች አትሌት ሻለቃ ኃይሌ ገብረስላሴን በቀጣይነት የዓለም አትሌቲክስ የሚያዘጋጃቸውን ውድድሮች በኢትዮጵያ ማስጀመር እቅድ እንዳለውም ተናግሯል። ኬኔዲ አባተ ያሰናዳው ዘገባ ይቀጥላል።
የዘንድሮው ታላቁ ሩጫ በኢትዮጵያ መነሻውንና መድረሻውን መስቀል አደባባይ በማድረግ እሁድ ህዳር 9 ቀን 2016 ዓ.ም ተካሂዷል። በየዓመቱ በአዲስ አበባ ከተማ የሚካሄደው ይህ የ10 ኪሎ ሜትር የጎዳና ላይ ውድድር ዘንድሮ ለ23ኛ ጊዜ ነው የተካሄደው። በኢትዮጵያ የሚኖሩ የተለያዩ ሀገራት ዲፕሎማቶችንና ከልዩ ልዩ ሀገራት ለውድድሩ የመጡ የውጭ ዜጎችን ጨምሮ ከህፃን እስከ አዛውንት 45,000 ሰዎች በዛሬው ውድድር እንደተሳተፉ አዘጋጆቹ ገልጸዋል። አስተያየታቸውን የሰጡን የውድድሩ ተሳታፊዎች ታላቁ ሩጫ ከጤና ያለፈ ትርጉም እንዳለው ይገልጻሉ።
አድማስ ባላለሁ አድማስ ገብረየስ ተጉለሌ ዛሬ ለ23ኛ ጊዜ ስሳተፍ ማለት ነው። 23ቱንም አንድም ሳያመልጠኝ ሩጫለሁ። ምክንያቱም የምፈልገው ነው። የእድሜ ባለጸጋ ነኝ። ዋሳ ፊበት ሞራል ነው። በ23 ዓመት ምን ልምድ አካበርኩ መሰለህ? ይሄ የምታየው ቅርጽ ማለት ነው። ይሄ የምታየው ቅርጽ የታላቁ ሩጫ ውጤት ነው። ይሄ የታላቁ ሩጫ ነው። ስለዚህ በአሁኑ ሰዓት ታላቁ ሩጫ ካፈራልኝ ነገር ማለት ነው ለእኔ ሙሉ ጤናዬ። የእድሜ ባለጸጋ ነኝ ብያለሁኝ። አሁን 55 ዓመቴ ነው። ሁላችንም ከተለያየ አካባቢ ገባ። ስለዚህ ስፖርታዊነት ማለት ስፖርት ለጤና፣ ስፖርት ለወዳጅነት፣ ስፖርት ለሰላም። ይሄን ሶስቱን ያነገበ ህዝብ ነው። ይሄ ዛሬ የምታየው ስፖርቱን ያነገበ ነው። ለጤና፣ ለወዳጅነት፣ ለሰላም የመጣ ህዝብ ነው። ስለዚህ ይሁሉ ህዝብ አንድ ነው። ስፖርቱ ይሄንን ነው። ፍቅር ነው ያላበሰን፣ ፍቅርን እንደ ሸማ ነው ያላበሰን።
ስሜ አድነው ብርሃኑ ይባላል። የመጣሁት ከደብረ ዘይት ወይም ሾ ስታጠፍ የመጀመሪያ ነው። ገና በጣም ነበረ የምመኘው ያለው ነገር ደስ ይላል። ወንድማማችን መሱ ከየት መጣ የሚባል ነገር የለም። እዚህ ጋር ገብተዋል። ደስ አንድ ላይ ነው። ኢትዮጵያዊነትን ያንጸባርቃልና ደስ ይላል።
ስሜ ማሙሽ ደረጀ ይባላል። የዘንድሮ ታላቁ ሩጫ ለ23ኛ ጊዜ ቢሆን እኔ ግን ስሎ ለ21ኛ ጊዜ ነው። አንድና ሶስት ነው ያመለጠኝ። ሌላ ምንም አላመለጠኝም። እስካሁን እግዚአብሔር የተመሰገነ ይሁን ከአንድ ሰዓት በታች ነው እየገቡ ያለው። በጣም በጣም ልዩ ጠቀሜታ አለው። አንድ ጤንነት ለመጠበቅ ስለሆነ በጣም ደስ የሚል ነው። ቢያንስ ኃይሌ በሩጫውን ብቻ ሳይሆን በዚህም የፈጠረው አንድ ነገር አለ። ኢትዮጵያዊነትን ሰብሰብ አድርጎልናል። እዚህ ጋር ስትወጥ ብሔር የሚባል ነገር የለም፣ ማንነት የሚባል ነገር የለም። በኢትዮጵያዊነት ብቻ ነው የምትሮጠው። ደስ የሚል ሩጫ ነው ከምንም በላይ።
ወጣት ሊዮ ደግሞ ከኔዘርላንድስ ለውድድሩ ነው የመጣው።
My name is Leon. I'm from the Netherlands and I came especially for this run to Ethiopia.
ስሜ ሊዮን ይባላል። ከኔዘርላንድስ ለዚህ ውድድር ነው ወደ ኢትዮጵያ የመጣሁት። ይህ የመጀመሪያዬ ነው። ኤምባሲ ውስጥ የሚሰሩ ሰዎች መረጃ ሰጥተውኝ ነው የመጣሁት። በጣም ልዩ ውድድር ነው። በጣም ፈጣን አይደለም። ብዙ ሰዎች በእርምጃ ነው የሚሳተፉበት። ደስ ይላል ነው ያለው። በኤሊት አትሌቶች መካከለ የተደረገውን ውድድር በሴቶች ምድብ አትሌት መልክናት ውዱ ስታሸንፍ መገርቱ አለሙና ተኪና ማረ ሁለተኛና ሶስተኛ ወጥተዋል። በወንዶች አትሌት ቢኒያም ማሃሪ በአንደኝነት አሸንፏል። አትሌቱ ከድሉ በኋላ አስተያየቱን ሰጥቷል።
የመጀመሪያዬ ነው እንደዚህ አይነት ሩጫ ታላቁ ሩጫ ሩጫ ያላቅም እና ለመጀመሪያ ጊዜ ነው እና በጣም ደስ ይላል። ከተጠበቁት በላይ ነው ያገኘሁት። በግል ነው መስራው የነበረው እና በወረዳም እሰራ ነበር። አሁን ግን በማናጀር ነው መስራው ከልብ ጋር። ከዚህ በኋላ ያው በታላቅ መድረኮች ከዚህ በላይ ሰርቼ ሀገሬን ማስተራት ነው የምፈልገው።
ዘነባ አየለና ጅራታ ሌሊሳ በወንዶች ምድብ ሁለተኛና ሶስተኛ የወጡ አትሌቶች ናቸው። ታላቁ ሩጫ በኢትዮጵያ በየጊዜው እድገት እያሳየ መምጣቱንና ለሁለት አመታት በዘርፉ የዓለም ቁጥር አንድ ተወዳጅ ውድድር መሆን እንደቻለ የገለጸው የውድድሩ መስራች አትሌት ሻለቃ ኃይለ ገብረስላሴ በቀጣይነት የዓለም አትሌቲክስ የሚያዘጋጃቸውን ውድድሮች ወደ ኢትዮጵያ የማምጣት እቅድ እንዳለው ተናግሯል።
ወደ ኋላ ሄደን 23 አመት ወደ ኋላ ስናየው ዛሬ የምናየው ነገር በጣም ለኛም ለራሳችን በጣም የተደነቅንበት በእውነት እድለኞች ነን። እንደ አዘጋጅም እንደ ሀገርም በጣም እድለኞች ነን። ምክንያቱም ዓለም እዚህ ቦታ የመጡት እንግዲህ ሰምታችሁታል። የኛ ቴንኬ የዓለም ነምበር 1 ቴንኬ ነው ለሁለት አመት። ይሄ ወርልድ ማኖ ረነር ወርልድ ማጋዚን ያለው እንግዲህ አሁን የምታዩት ተሳታፊዎቻችን ቁጥር እጅግ ከፍተኛ ሆኗል። ዘንድሮ 45000 ነው። አብዛኛው ሰው ተደስቶ የሚወጣበት ነው። የኛም አላማ እሱ ነው። ከሩጫም በላይ ነው እና በጣም ተደስተንበታል። በአለም ቁጥር አንድ 10 ኪሎ ሜትር ነው ብለን ስንል ያው አጀንዳ ኦፍ ዘ ዴይ ስም ነው። እኔ ግን በጣም ኢምፖርታንት የሚሆነው እኛ ኢትዮጵያ አለም አቀፍ ወርልድ አትሌቲክስ የሚያዘጋጀውን ውድድር የዓለም ግማሽ ማራቶን ሊሆን ይችላል፣ የዓለም ክሮስ ካንትሪ ሊሆን ይችላል፣ እሱን በቅርብ ጊዜ በቅርብ አመታት ማምጣት አለብን። ይሄ እኔ ቁርጥ አቋም ነው፣ ደግሞም ይረዳናል።
በኤሊት አትሌቶች ውድድር አንደኛ የወጡ አትሌቶች 200000 ብር፣ ሁለተኛ የወጡ 100000፣ ሶስተኛ የወጡ ደግሞ 50000 ብር ተሸልመዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
ኢትዮጵያ ውስጥ በየአመቱ ከ7445 በላይ የሚደርሱ ሴቶች በማህፀን በር ካንሰር እንደሚያዙ ያመለከተው የኢትዮጵያ ጤና ሚኒስቴር ከነዚህ ውስጥ 5338 የሚሆኑት ህይወታቸውን እንደሚያጡም አስታውቋል። ለመሆኑ የማህፀን ጫፍ ካንሰር በምን ምክንያት የሚመጣ በሽታ ነው የሚለውን በተመለከተ ስመኝሽ የቆየ የተለያዩ ባለሙያዎችን አነጋግራ ያሰናዳችው ዘገባ ይቀጥላል።
የ47 አመቷ ታሚካ ፌልደር የማህፀን ጫፍ ካንሰር እንዳለባት ያወቀችው ገና የ25 አመት ወጣት እያለች ነው። ታሚካ በወቅቱ ጤንነቷን የሚያጠራጥር ምንም ስጋት አልነበራትም። ሆኖም አመታዊ የጤና ምርመራ ለማድረግ የማህፀን ሐኪም ጋር በሄደችበት ወቅት ሁለተኛ ደረጃ ላይ የሚገኝ የማህፀን ካንሰር እንዳለባት ሲነገራት በህይወቷ ያልጠበቀችው አስደንጋጭ ዜና ነበር።
And I feel like I'm a knowledgeable woman, but I didn't know what the testing was for.
You know, በብዙ ጉዳዮች ላይ እውቀት እንዳላት ሴት ነው ራሴን የምቆጥረው። ነገር ግን በየአመቱ የሚደረገው የማህፀን ምርመራ ለምን እንደሚጠቅም አላውቅም ነበር። ስለዚህ ካንሰሩ እንዳለብኝ ሲነገረኝ ድንገት ዱብ እዳ ነው የሆነብኝ። ከዛ በኋላ በተደረገልኝ ህክምና ደግሞ የመውለድ ችሎታዬን አጣሁ። ነገር ግን ደግሞ ህይወቴ ተርፏል። ያ ለእኔ ትልቅ በረከት ነው። ስለዚህ አሁን ሌሎች ሰዎች ስለማህፀን ካንሰር እንዲያውቁ እንዴት ራሳቸውን መጠበቅ እንደሚችሉ፣ እንዴት ልጆቻቸውን መጠበቅ እንደሚችሉ ማስተማርና መርዳት ፈልጋለሁ። ምክንያቱም ማንም ሰው በማህፀን ካንሰር ምክንያት መሞት ወይም የመውለድ ጸጋውን ማጣት የለበትም።
ታሚካ በዓለም ዙሪያ በማህፀን ጫፍ ካንሰር ከተጠቁ ከግማሽ ሚሊየን በላይ ሴቶች መካከል አንዷ ናት። ይህ ካንሰር በዓለም አቀፍ ደረጃ በሴቶች ላይ በስፋት የሚከሰት አራተኛው የካንሰር አይነት ሲሆን በዓለም ዙሪያ በከፍተኛ ሁኔታ ከተዘራጨባቸው ሀገራት የመጀመሪያ 20ዎቹ የሚገኙት አፍሪካ ውስጥ ነው። በማህፀን ካንሰር ምክንያትም በየአመቱ 70,000 የአፍሪካ ሴቶች ለልፈት እንደሚዳረጉ የዓለም ጤና ድርጅት መረጃ ያሳያል። የማህፀን ጫፍ ካንሰር ሂዩማን ፓፒሎማ ቫይረስ ወይም HPV በተባለና የሴቶችን መራቢያ አካል ማህፀንን እንዲሁም የማህፀንን በር በሚያጠቃ ቫይረስ የሚከሰት ሲሆን ከአንድ በላይ የፍቅር አጋር መኖር ወይም ከአንድ በላይ የወሲብ ጓደኛ መኖር ለዚህ ቫይረስ መተላለፍ የበለጠ ያጋልጣል። በቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ የማህፀንና ጽንስ እንዲሁም የካንሰር ስፔሻሊስት የሆኑት ዶክተር ቤተል ደረጃ እንደሚያስረዱት ይህ ቫይረስ የሚፈጥረው ኢንፌክሽን ወደ ካንሰር እንዲቀየር ተጨማሪ ድጋፍ የሚያደርጉ ሁኔታዎችም አሉ።
አንደኛው በለጋ እድሜ ግንኙነት መጀመር ያ የበለጠ ለኢንፌክሽኑ ቶሎ ያጋልጣቸዋል። በተደጋጋሚ የመያዝ እድሉ ይጨምረዋል ማለት ነው። ሁለተኛው ደግሞ ከአንድ በላይ የወሲብ ጓደኛ ወይም እሷ እንኳን ባይኖራት አብሯት ያሉት ጓደኛዋ ወይ የትዳር አጋሯ ከአንድ በላይ የወሲብ ጓደኛዎች በኖሩት ቁጥር የመጋለጥ እድሏ እየጨመረ ይሄዳል ማለት ነው። ከዛ ውጭ ያልየናቸው ነገሮች ትልቁ አንዳንድ ሲ የሚነሳው ድህነት፣ ከድህነት ጋር ተያይዘው የሚመጡ ብዙ ነገሮች ስላሉ አውቀን መታከም የመቻል ድሉም ስለሚቀንስ ጭምር ማለት ነው። ከዛ ውጭ ግን ለምሳሌ እንደ ኤችአይቪ በሽታዎች የበሽታ የመከላከል አቅም የሚቀንሱ መድኃኒቶች መውሰድ፣ ሲጋራ ማጨስ እና ለተለያዩ ጭሶች መጋለጥ የዚህ ካንሰር የመያዝ እድል ይጨምሩታል ብሎ ይታሰባል።
በኢትዮጵያም ከጡት ካንሰር ቀጥሎ ሴቶችን በዋናነት የሚያጠቃ የካንሰር አይነት የማህፀን ጫፍ ካንሰር ነው። የኢትዮጵያ ጤና ሚኒስቴር መረጃ እንደሚያሳየው በየአመቱ 7445 ሴቶች በዚህ ካንሰር የሚያዙ ሲሆን ከነዚህ ውስጥ 5338 የሚሆኑት ለህልፈት ይዳረጋሉ። ለመሆኑ ስለዚህ የብዙ ሺዎችን ሴቶች ህይወት እየቀጠፈ ስላለው ስለ ማህፀን ጫፍ ካንሰር ምን ያክል ሰዎች ያውቃሉ ስል በአዲስ አበባ የሚኖሩ አንዳንድ ሴቶችን አነጋግሬያለሁ። መሀሌ ታማረ በሰላሳዎቹ መግቢያ የምትገኝ የአዲስ አበባ ከተማ ነዋሪ ናት።
እንግዲህ ያው የማህፀን ጫፍ ካንሰር አሁን ላይ አብዛኛውን ሴቶቻችንና እናቶቻችንን እየጎዳ ያለ በጣም አስከፊ በሽታ እንደሆነ አውቃለሁኝ። ብቻ ከእድሜ ጋር ተያይዞ ብዙ ጊዜ ከአርባ አመት እና ከዛ በላይ ሲሆናችሁ በየሆነ ጊዜ ይጠሯሉ ቼክ መደረግ አለባችሁ እንደሚባል አውቃለሁ።
የማህፀን ካንሰር በእድሜ የገፉ ሴቶች ላይ ብቻ የሚከሰት በሽታ አድርጎ መቁጠር በርካታ ሴቶች የሚጋሩት የተሳሳተ አመለካከት ነው። ሌላዋ ያነጋገርኳት በሀያዎቹ እድሜ ክልል የምትገኘው ወጣት ሄመን አለባቸውም ይህንን አስተሳሰብ ትጋራለች።
ብዙ ጊዜ ልክ ሴቶች ከሜኖፖዝ ከጀመሩ በኋላ ብዙ ጊዜ ማህፀን ካንሰሮች ይፈጠራል የሚባለውን ነገር ነው የማውቀው ማለት ነው። ከሜኖፖዝ በኋላ ሴቶች እድሜያቸው ከገፋ በኋላ ብዙ ጊዜ ማህፀን ካንሰር እንዳይመጣባቸው ክትትል ያደርጋሉ። ቁጭ ሲል ምንም ስራ ካልሰራም ወደ ካንሰር ሊቀየር ይችላል ማህፀኑ የሚባል ነገር ስላለ ማለት ነው። እና መከላከል የሚቻለው ደግሞ ልክ ሜኖፖዝ ከመጣባቸው በኋላ ማህፀናቸውን ብዙ ሴቶች ያወጡታል የማህፀን ካንሰር እንዳይፈጠር ማለት ነው።
ማንኛውም የጾታ ግንኙነት የጀመረች ሴት የማህፀን በር ካንሰር በሚያስከትለው ኤችፒቪ ቫይረስ ልትያዝ ትችላለች። በግንኙነት ወቅት ኮንዶም የምትጠቀም ቢሆንም እንኳን በጉዳዩ ላይ ካነጋገርኳቸው በርካታ ሴቶች መካከል እስከ ዳር ደጀኔ ስለ ማህፀን ካንሰር እና ካንሰሩን ስለሚያስከትለው ቫይረስ የተሻለ ግንዛቤ አላት።
የሚመጣው ኤችፒቪ በተባለ ቫይረስ እንደሆነ አውቃለሁ እና ልክ በሆነ ግንኙነት እና ከብዙ ሰዎች ጋር ግንኙነት በማድረግ እንደሆነ አውቃለሁ። አስቀድሞ በመመርመር ምክንያቱም ሌላ ብዙ ምልክት ስለማያሳይ አስቀድሞ በመመርመር መከላከል እንደሚቻል አውቃለሁ እና ሌላ ደግሞ ተጨማሪ ክትባትን በማግኘትም እንደ መከላከል እንደሚቻል አውቃለሁ።
በእርግጥ ኤችፒቪ ቫይረስ የሚፈጥረውን 90% ኢንፌክሽን ሰውነታችን ተፈጥሯዊ በሆነ መንገድ ቢያድነውም 10% ግን ከ10 እስከ 15 ዓመት ወይም ከዛ በላይ በሰውነት ውስጥ ሊቆይ መቻሉ ለካንሰር ተጋላጭ ያደርጋል። በሽታው እድሜያቸው በገፋ ሴቶች ላይ ብቻ የሚከሰት ነው የሚለው የብዙዎች የተሳሳተ አመለካከት የሚመነጨውም ቫይረሱ በሰውነት ውስጥ ሊቆይ ከሚችልበት እድሜ ጋር ተያይዞ ሊሆን እንደሚችል ዶክተር ቤተል ያብራራሉ።
ይሄ በሽታ እድሜያቸው የገፉ ሴቶች በሽታ ነው ተብሎ ያለው አመለካከት ትክክል አይደለም። እንደውም እድሜ ለጋነት ጀምሮ የሚመጡት ኢንፌክሽኖች ናቸው ለዚህ የሚያጋልጡት። በተለምዶ ብዙ ሴቶች ካንሰሩ ኖሯቸው ሲመጡ እናያለን እንጂ እኛ በራሳችን የስራ አጋጣሚዎች ያየናቸው የ23 ዓመት የ18 ዓመት ልጆች ይሄ ካንሰር ኖሯቸው ለሕክምና መጥተው አግኝተን እናውቃለን። ስለዚህ ቅድም እንዳልናቸው ያሉት ተጋላጭነት ምክንያቶች በበዙ ቁጥር ቶሎ ለካንሰር የመጋለጥ እድሉ እየጨመረ ይመጣል። ስለዚህ ይህ ተዛባ አመለካከት መስተካከል ይኖርበታል ብዬ አምናለሁ።
ራሷን ምሳሌ በማድረግ በየትኛውም እድሜ ያለች ሴት ጾታዊ ግንኙነት ከጀመረችበት ጊዜ አንስቶ ለኤችፒቪ ቫይረስ ተጋላጭ መሆኗን የምትገልጸው ታሚካም ሰዎች ለቅድመ ካንሰር ምርመራ ትኩረት እንዲሰጡ ትመክራለች።
So the human papilloma virus, or HPV as it's commonly called, is also like the common cold. So
ሂዩማን ፓፒሎማ ቫይረስ ወይም ኤችአይቪ ልክ እንደ ጉንፋን ማለት ነው። ማንኛውም ሰው በየትኛውም ጊዜ ሊይዘው ይችላል። ነገር ግን በጣም ጥቂት ሰዎች ላይ የማህፀን ወይም ደግሞ ሌሎች ወደ 6 አይነት ካንሰሮችን ሊያስከትልም ይችላል። ቫይረሱ በዋናነት በግብረ ስጋ ግንኙነት ይተላለፋል። ነገር ግን አንዳንድ ጊዜ ሰዎች ትኩረታቸውን በመተላለፊያ መንገዱ ላይ ያደርጉና በሽታው እነሱ ጋር እንደማይደርስ አድርገው ያስባሉ። ቫይረሱ ይኖርባቸው እንደሆነ መመርመርም አይፈልጉም። እውነታው ግን ሰዎች በዚህ ካንሰርና ከዚህ ቫይረስ ጋር በተያያዙ በሽታዎች እየሞቱ መሆኑ ነው። ስለዚህ የተሳሳቱ አመለካከቶችን አስወግደን ካንሰሩን መከላከል አለብን።
የማህፀን ካንሰርን ከሌሎች የካንሰር አይነቶች ለየት የሚያደርገው ክትባቶችን በመውሰድ ወይም ቅድመ ካንሰር ምርመራ በማድረግ መከላከል የሚቻል በመሆኑ ነው። በኢትዮጵያም እንደ አውሮፓውያን አቆጣጠር ከ2018 ዓ.ም ጀምሮ 14 ዓመት ለሞላቸው ልጆች በሁለት ዙር የማህፀን ጫፍ ካንሰር መከላከያ ክትባት መስጠት የተጀመረ ሲሆን እስካሁን 6.5 ሚሊዮን ልጃገረዶች መከተባቸውን የጤና ሚኒስቴር መረጃ ያሳያል።
በነገራችን ላይ ካሉት ካንሰሮች ውስጥ መከላከል የሚቻልም ብዙ ሰዎች እንዲሞቱ እድል የፈጠረበት የካንሰር አይነት ቢኖር የማህፀን ጫፍ ካንሰር ሙሉ በሙሉ በሚባል መከላከል ይባላል። ቅድም እንዳልኩት በኢንፌክሽን ስለሚመጣ ረጅም ጊዜ ይሰጠናል። ኢንፌክሽን ታክሞ ለመዳን ማለት ነው። አብዛኛው ቅድመ ካንሰር ምርመራ በስነስርዓት ቢያደርግ ካንሰር ከመሆኑ በፊት መደረስ ስለሚችል ያንን በማከም ካንሰሩ እንዳይመጣ መከላከል እንችላለን።
ዶክተር ቤተል እንደሚያስረዱት እነዚህ የካንሰሩ መከላከያ መንገዶች ተግባራዊ ሳይደረጉ ቀርተው ካንሰሩ ከተከሰተና በመጀመሪያዎቹ ደረጃ ላይ ያለ ከተደረሰበትም መዳን ይቻላል። ታዲያ እነዚህ የካንሰር ደረጃዎችና የህክምና አማራጮቹ ምንድን ናቸው?
ካንሰሩ ከመጣ ደግሞ አራት የህክምና ደረጃዎች አሉት። ደረጃውን የጨመረ በሄደ ቁጥር እየቀነሰ ይመጣል። ደረጃ አንድና ደረጃ ሁለት ብዙ ቦታ ላይ እስከ ደረጃ ሁለት ያሉትን ኦፕሬሽን እና በመድኃኒት ማከም የሚቻልባቸው አጋጣሚዎች አሉ። ደረጃ ሁለት ግማሽ በላይ የሆነው እና እስከ ደረጃ አራት ያሉት ካሉ ግን በመድኃኒት እና በጨራሽ ህክምና ቢታከም ይመከራል። እነዚህ እንግዲህ እንደየደረጃቸው የመዳን እድላቸው እየወረደ ይመጣል ማለት ነው። ቅድመ ካንሰር ምርመራ ቅድም እንዳልነው መደረግ መቻሉ ይሄን ከመምጣቱ በፊት ማየት ማከም ወይም ደግሞ በጣም በትንሽ ደረጃ እያለ ማግኘት መቻል የመዳን እድሉን ይቻላል ማለት ነው።
የማህፀን ካንሰር ህክምና በሀገሪቱ ውስጥ ባሉ የተወሰኑ ሆስፒታሎች ብቻ የሚሰጥ መሆኑ ለሁሉም እንዳይዳረስና ካንሰሩ አስቀድሞ በታወቀበት ጊዜም በአፋጣኝ የመዳን እድል እንዳይኖር እንደሚያደርግ ዶክተር ቤተል አብራርተውልናል። የቅድመ ካንሰር ምርመራዎችን ግን ብዙ የህክምና ግብአቶች ሳያስፈልጉ በቀላሉ በጤና ጣቢያ ደረጃም መስጠት ይቻላል። ያም ሆኖ ግን ካነጋገርናቸው በርካታ ሴቶች እንደተረዳነው በእውቀት ማነስም ይሁን በቸልታ ቅድመ ካንሰር ምርመራ የሚያደርጉ ሴቶች ቁጥር እጅግ አነስተኛ ነው።
በጊዜ ከተደረሰበት መዳን እንደሚቻል ያው በወሊድም ጊዜ ስንከታተል ሐኪሞች ይነግሩናል። ቼክ አርጉ በጊዜ ከተደረሰበት በተለይ ደረጃ የመጀመሪያው ደረጃ የሚባለው ላይ ከሆነ መዳን ይችላሉ የሚል ይነግሩናል። አዌርነሱ አለ። የተለየ ነገር አላረግም። ከፍራቻ የዘለለ የተለየ የማደርገው ነገር የለም። ይመስናል
የጓደኛዬና የማህፀን ካንሰር ተብላ ማለት ነው እንደዛው ቶሎ ተደርሶበታል እና እንኳን ቶሎ መጣሽ እንኳን ቼክ አረግሽው እና በቃ ጥሩ ሰዓት ስለተደረሰ አሁን መከላከያ ማህፀኑን ማውጣት ይሻላል ከዛ በኋላ እንዳይፈጠር ማለት ነው ድጋሚ እንዳይመጣ ተብላ እንደዛ የሆነ አቃለው እንደዛ የሆነ ሰው ማለት ነው። እኔ እንኳን አላቀም ክትትል አላረግም። እኔ ብዙ ጊዜ ከሜኖፖዝ በኋላ ይመጣል የሚባለው ስለሆነ ማቀው አሁን አይመጣብኝም ብዬ ስለማስብ ማለት ነው ክትትል አላረግም።
ስለ ካንሰሩ የተሻለ ግንዛቤ ያላትን እስከዳረንም ቅድመ ካንሰር ምርመራዎችን በማድረግ ጥንቃቄ ታደርጋለሽ ወይ ብዬ ጠይቀታለሁ።
ምርመራውን አድርጌ አላውቅም። ምክንያቱም የሆነበት ምክንያት አይ ቲንክ አኗኗራችን ይመስለኛል ለነገሮች ትኩረት አለመስጠት እና የቀድሞ ምርመራ የማድረግ ልምድ አለመኖር ነው አንደኛው። ሁለተኛው ደግሞ እንደኔ በግል ተጠየቅሽኝ ፍርሃትም ይመስለኛል። አሁን ሄጄ ቢገኝብኝ ምን አደርጋለሁ የሚለው የሚያስፈራኝ ነገር ስለሆነ ሄጄ መታየት እስካሁን አልታየው።
እንደነዚህ አይነት የተሳሳቱ አመለካከቶችንና ፍርሃቶችን ለማስወገድ በሀገር ውስጥም ሆነ በውጭ የሚገኙ የተለያዩ መንግስታዊ ያልሆኑ ድርጅቶች ጥረቶችን ያደርጋሉ። ከነዚህ አንዱ ታሚካ በዩናይትድ ስቴትስ ያቋቋመችው ሰርቫይቨር የተሰኘ ድርጅት ሲሆን ድርጅቱ የማህፀን ጫፍ ካንሰርን ለማጥፋት በሚያደርጋቸው ጥረቶች ከበሽታው መዳን የቻሉ ሰዎች ስለ በሽታው ግንዛቤ እንዲያስጨብጡና እንዲያስተምሩ ያስተባብራል፣ ድጋፍም ይሰጣል።
When someone from Africa is wearing a survivor t-shirt or they're you know or a European country that I've never
seen any survivor kanetera labso sai wem demo Europa ost kal and emalawqo hager sew sile srachin melekt sidersen tilik simet issemanyal mekniyatum anda andein rase gena ahun inda dis yemhatsan kaser inda tegenyebet so adrgi lemayet mokkerna yachin seet magezallebign ilallo gonle gon demo beshitaw cirash inda ikkesset merdat ሻለው ልክ እንደሌላው በሽታ ሁሉ የማህፀን ጫፍ ካንሰርንም ማጥፋት እንችላለን።
የማህፀን ጫፍ ካንሰርን እንደ አውሮፓውያን አቆጣጠር በ2030 ሙሉ ለሙሉ ለማጥፋት በተባበሩት መንግስታት ድርጅት እቅድ ተይዟል። ታሚካ ሁሉም ሰው ከተባበረ ይህንን እቅድ ማሳካት ይቻላል ብላ ታምናለች።
Now when I was first diagnosed and I heard that I was like what are they talking about? Like no. I believe it. I know it. I've seen the data. We see
መጀመሪያ ካንሰር እንዳለብኝ ሲነገረኝ ምንድነው የሚያወሩት ነበር ያልኩት። አሁን ግን በራሴ ላይ ደርሶ አይቻለሁ። የሚያስከትለውንም ችግር አውቃለሁ። ሩዋንዳ ላይ፣ አውስትራሊያ በሌሎችም ሀገራት ያሉትን ቁጥሮች አያለሁ። ይሄ ካንሰር ከአሜሪካም ሆነ በአፍሪካ እንዲጠፋ ማድረግ የማይቻልበት ምንም ምክንያት የለም። ስለዚህ ሁላችንም አንድ ላይ ሆነን አንደኛ ሴቶች በየጊዜው የቅድመ ካንሰር ምርመራ እንዲያደርጉ ለመርዳት፣ ሁለተኛ ወንዶችም ሆኑ ሴቶች ክትባቱን ማግኘት እንዲችሉ ለማድረግና ሶስተኛ ካንሰር ከዓለም ላይ እንዲጠፋ እጅ ለእጅ ተያይዘን መስራት አለብን።
የማህፀን ጫፍ ካንሰርን ከኢትዮጵያም ሆነ ከአፍሪካ እንዲሁም ከመላው ዓለም ለማጥፋት የሚደረገውን ጥረት አደጋች ከሚያደርጉ ሁኔታዎች አንዱ ድህነት ነው። በቂ የጤና አጠባበቅ ፍርሃት አለመኖርና በመከላከል ላይ ትኩረት ያደረገ ዕውቀት የማስጨበጥ ስራ አለመሰራቱም በሽታው እንዲስፋፋ ምክንያት ሆኗል። ታዲያ አንዲት ሴት ራሷን ለመጠበቅ ምን ማድረግ አለባት? ዶክተር ቤተል ምክር አላቸው።
የመጀመሪያው ከተከላከለ የምንችልበት መንገድ የባህሪ ለውጥ ማምጣት ነው። አሁን ልክ አንቺ እንደምትሰሪው አይነት ፕሮግራም ሁሉም ሚዲያዎች ላይ መስራት ህብረተሰቡን ማስተማር ይኖርብናል። በጣም ብዙ ልጆች ግንኙነት የሚጀምሩበት እድሜ እየቀነሰ መጥቷል። እሱ የበለጠ የመጋለጥ እድሉን ይጨምረዋል። ሁለተኛው ደግሞ ክትባትን በመጠቀም የማህፀን ጫፍ ካንሰር ክትባቶች አሉት። እኛም ሀገር መከተብ ጀምረናል። ስለዚህ ከዚህ ክትባት በኋላ ሰውነታችን ለዛ በሽታ ተዘጋጅቶ ስለሚጠብቅ ኢንፌክሽኑ ላይ ቢጋለጡ እነዛ ሴት ልጆች የኢንፌክሽኑን የመዳን እድሉ በጣም ይጨምራል ማለት ነው። ከዚህ ውጭ ግን ሰከንደሪ ፕሪቬንሽን የምንላቸው ቅድመ ካንሰር ምርመራ ነው። ያለበት ኢንፌክሽን ደረጃ እያለ ወይም ደግሞ በጣም በለጋነቱ ካንሰሩ ሳይስፋፋና መዳን በሚችልበት ደረጃ ማግኘት እድል ይሰጠናል ማለት ነው። መከላከያ መንገዶቹ እነዚህ ናቸው።
ይህ ብቻ አይደለም። በተለይ የማህፀን ካንሰርን በሚቀጥሉት 5 ዓመታት ለማጥፋት የተያዘውን ዓለም አቀፍ ግብ ለማሳካት ከመንግስት ጀምሮ ግንዛቤን የማስፋትና የጤና አገልግሎትን የማዳረስ ኃላፊነት ያለባቸው ተቋማት በሙሉ የራሳቸውን ሚና መጫወት እንዳለባቸው ዶክተር ቤተል አሳስበዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
አድማጮቻችን አብራችሁን ስለሆናችሁ አብዝተን እናመሰግናለን። የእሁድ ምሽት መሰናዷችን እዚህ ላይ ተጠናቋል። በነገው ምሽት በመደበኛ የሬዲዮ በቴሌቪዥን መሰናዷችን እንጠብቃችኋለን። አስተያየት ወይም ጥያቄ ቢኖራችሁ በፌስቡክ ገጻችን ቪያም ሀሪክ ላይ ለጋቢና ቪ ያላችሁ አድርሱን። ኤደን ገረመው መሰናዶውን በመምራት ኤልያስ አስማረ በቀነበሩ ጽዮን ግርማ በአርቶቱ ከመላው አሜሪካ ድምጽ ባለሙያዎችና ዘጋቢዎች ጋር በመሆን እዚህ ላይ እንሰናበታለን። ሰላም ጤና ይስጥልን። መልካም የእሁድ ምሽት። Take me.